Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። በመስተንግዶና በአሽከርካሪነት ከመስታወት አረጋው ጋር አብረናችሁ እንቆያለን።
ሰላም እንደምናመሻችሁ። በምሽቱ የጋቢና ጉዞ በቅድሚያ ወደ ቤተ መንግስት እናምራለን። ጠቅላይ ሚኒስትር ኃይለማርያም ደሳለኝ በዛሬው ዕለት በሰጡት የጋዜጣዊ መግለጫ በሀገሪቱ ተቀስቅሰው የቆዩ የጸረ መንግስት ተቃውሞዎች ጋር በተያያዘ ወደ 22 ሰዎች በቁጥጥር ስር ውለው እንደነበር አስታውሰው መንግስት በበኩሉ የአስተዳደር ማሻሻያ እንቅስቃሴዎችን በማድረግ ላይ እንደሆነ ተናግረዋል።
ጠቅላይ ሚኒስትሩ እንግዲህ ከዚህ ጋር በተያያዘ ወደ 22,000 ሰዎች በቁጥጥር ስር መዋላቸውን ነው የገለጹት። በሌላ ዜና የብሪታንያ መንግስት ላለፉት 3 ዓመታት በሴቶች አቅም ግንባታና ብቃት ላይ ሲሰራ የቆየው የእኛ መርሃ ግብርን አቋረጠ።
አይቆምም ሲሆን ይሄ ፕሮጀክት ይቀጥላል።
በሌላኛው ዘገባችን ደግሞ ወደ መቀሌ ከተማ ይሆናል የምናመራው። 12 ወጣቶች የሰርጌን የተባለ መጽሔት አቋቁመዋል።
ሰርጊን ያው በአማርኛ ሰርገኛ የምንለው የቀይና የነጭ ጤፍ ድብልቅ ነው። ስሙን የመረጥንበት ምክንያት ያው የሀሳብ ብዙሀነትን ወይም የተለያዩ ሀሳቦችን የሚያስተናግድ መጽሔት እንደሆነ ያንን ስሜት እንዲያንጸባርቅ ነው።
የመገናኛ ብዙሀን በስፋት በማይታተምበትና በማይሰረጭበት የትግራይ ክልል እነዚህ ወጣቶች ምን አይነት ፈተናዎችና እድሎችን አስተውለዋል?
ህግ አለ፣ የፕሬስ ለው አለ። እሱን መሰረት አድርገን ስለሆነ የተቋቋመው ማለት ነው መጽሔቱ። ዴን የተሻለ ነገር ከተሰራለት የህብረተሰብ አንባቢ አለ ማለት ነው። ሌላ አድቫንቴጅ ሪሊ ግን ህጉ መሬት ላይ ይሰራል ወይ ለኔክስት የምናየው ነገር ይሆናል ማለት ነው።
በጋቢና እናሳፍራቸውና ከትግራይ ወደ ጋሞ እናመራለን።
ከዛ በፊት ግን መስታወት፣ የመገናኛ ብዙሀን እንግዲህ በስፋት በማይሰራጩበት በዚህ በትግራይ ክልል ያሏቸውን ፈተናዎች ደግሞ ይገልጹልናል።
አንድ አፍቃሪ ለፍቅረኛው በገዳሞች፣ በተራሮች፣ በወንዞች እየማለ ነው ፍቅሩን የሚገልጸው እና
በሰሞኑ በዓል እየተደመጡ ካሉ ዜማዎች ዴንዳንሾ አንዱን ነው ያደመጣችሁ። ሙዚቀኛው አስገኘው አሸቦ በጋቢና አሳፍረነዋል።
ዝግጅታችን እንግዲህ ይቀጥላል። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ካድማስ ተሻገሩ። ዜና እናስቀድም።
እናመሻችሁ። ዜናውን ይዤላችሁ የምቀርበው መስታወት ነኝ። ለመጀመሪያ ይዘንላችሁ የቀረብ ነው ከኢትዮጵያ ነው። የኢትዮጵያ መንግስት በተለያዩ የሀገሪቱ ክፍሎች ተቀስቅሰው ከቆዩ ተቃውሞች ጋር በተያያዘ በአስር ሺዎች የሚቆጠሩ ሰዎች በቁጥጥር ስር መቆየታቸውን የመንግስቱ የአስተዳደር ማሻሻያ እርምጃዎችን እየወሰደ መሆኑን እንደ ግብጽ ካሉ የውጭ መንግስታት ጋር ውይይት መጀመሩን አስታወቀ። ጠቅላይ ሚኒስትር ኃይለማርያም ደሳለኝ በዛሬው ዕለት በሰጡት የጋዜጣዊ መግለጫ በኢትዮጵያ ተቀስቅሰው የቆዩ የጸረ መንግስት ተቃውሞዎች ጋር በተያያዘ ወደ 22,000 የሚጠጉ ወጣቶች በቁጥጥር ስር ውለው መቆየታቸውንና መንግስትም የአስተዳደር ማሻሻያ እርምጃዎችን እየወሰደ መሆኑን አስታውቀዋል። የፌዴራል አስተዳደሩን በካቢኔ ሚኒስትሮች ሹምሽር የጀመሩት ጠቅላይ ሚኒስትር በቀጣይ የገዢው ፓርቲ አጋር ድርጅቶችና ክልሎችም ጭምር የአስተዳደር ማሻሻያ ያሰፍናል በሚል በታመነበት የተሃድሶ ሂደት ለውጦችና የተጠያቂነት አምድ እየተዘረጉ መሆናቸውን አቶ ኃይለማርያም ተናግረዋል። በሌላ ወገን ወደ ዩናይትድ ስቴትስ እንመጣ። የዩናይትድ ስቴትስ የመወሰኛ ምክር ቤት በዚህ ሳምንት በሚጀመረው የተመራጩ ፕሬዚዳንት ዶናልድ ትራምፕ የካቢኔ ተሿሚዎች ሹመት ማጽደቂያ ሸንጎ ላይ ዲሞክራቶችን ምንም አይነት እንቅፋት ከመፍጠር ተቆጠቡ ሲሉ የሪፐብሊካኑ የሴኔቶ መሪ ሚች መኮኔል አሳሰቡ። በዚህ ሳምንት የውጭ ጉዳይ ሚኒስትርነት ተሿሚው ሬክሰን ቲለርሰን በአቃቤ ሕግ የሚሆኑት ጄፍ ሽንሰን እና የትምህርት ሚኒስትር ተሿሚዋ ቤትሲ ዲቮንሰን ጨምሮ ቢያንስ 7 የሚኒስትር ተሿሚዎች በሴኔቱ ኮሚቴዎች ፊት እንደሚቀርቡ ይጠበቃል። ቴለርሰን እና ዶቮንሰን ጨምሮ እያንዳንዶቹ የሚኒስትር ትራምፕ ተሿሚዎች ግዙፍ ሀብት ያላቸው ቢሊዮነሮች ሲሆኑ አንዳንድ ዲሞክራት ተሿሚዎች በደንብ አልተመረመሩም እያሉ ናቸው። የዩናይትድ ስቴትስ የባህር ኃይል መርከብ ትናንት እሁድ በሆርሙዝ ሰርጥ አቅራቢያ በኢራን ጀልባዎች ላይ 3 የማስጠንቀቂያ ተኩስ መተኮሳቸውን የዩናይትድ ስቴትስ የመከላከያ ሚኒስቴር ባለስልጣናት ተናገሩ። 4 የኢራን የእስላማዊ አብዮታዊ ዘብ ጀልባዎች ወደ ዩናይትድ ስቴትስ የባህር ኃይሏ መርከብ ዩኤስ ማሃን በከፍተኛ ፍጥነት እየበረሩ ሲቀርቡ አውዳሚው መርከብ መተኮሱን ሮይተርስ ዘግቧል። ይህ የሆነው በአማን ባህረ ሰላጤና በፋርስ ባህረ ሰላጤ መሃል ባለው የሆርሙዝ ሰርጥ ነው። በመጨረሻም የቀድሞ የኢራን ፕሬዝዳንትና የለውጥ መሪ የነበሩት አሊ አክባር ሐሽሚ ራፍሳንጃኒ አረፉ። የ82 ዓመቱ ራፍሳንጃኒ ትላንት እሁድ ከዋና ከተማዋ ከቴህራን በስተሰሜን በሚገኝ ሆስፒታል ያረፉት በልብ ሕመም ምክንያት መሆኑ ታውቋል። የኢራን መንግስት ቴሌቪዥን መደበኛ ፕሮግራሞችን አቋርጦ የቀድሞ ፕሬዝዳንት ዜና እረፍት ሲናገር ለእስልምና ሃይማኖትና ለአብዮቱ ሕይወታቸው ሙሉ ያለ እረፍት ሲለፉ ኖረው ያለፉ ሲል ገልጿቸዋል። ለዛሬ ይዘንላችሁ የቀረብነው ዜናዎች እነዚህ ነበሩ። ወደ ዋናው የጋቢና ፕሮግራማችን ልመልሳችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር
የብሪታንያ መንግስት ላለፉት 3 አመታት በሴቶች አቅም ግንባታና ብቃት ዙሪያ ሲሰራ የቆየው የኛ መራሃ ግብርን አቋረጠ። ከገርል ኢፌክት የኛን አስተዋጽኦ አቤት አቤት በሉን አቤት ስቡን አቤት አቤት እንክታለን በሉን በዚህ ላይ ጽዮን ግርማ ዝርዝር ዘገባ አላት። እዚህ ጋቢና ተሳፍራለች። ጽዮን ዜናውን እንግዲህ ሰምተናል። ከብሪታንያ መንግስትም ጋር ከአሰናጆቹ ከገርል ኢፌክትም ጋር ተነጋግረን ነበር። እንኳን ደህና መጣሽ።
እሺ እንኳን ደህና ቆያችሁ።
እንግዲህ ያው ቸር ወሬ ይዘሽ አልመጣሽም፣ ግን ምንድን ነው ዜናው?
ዜናው ምንድን ነው? የብሪታንያ መንግስት ገርል ኢፌክት ለተባለ ድርጅት 11.8 ሚሊዮን ፓውንድ ይሰጥ ነበረ። እሱም ደግሞ በሴቶች ላይ ለሚሰሩ ድርጅቶች ነው። አንደኛው ለሩዋንዳ ነው፣ አንደኛው ደግሞ ለኢትዮጵያ ነው። የኢትዮጵያው ደግሞ የኛ የተባለ ፕሮጀክት አለው። ያ የኛ የተባለ ፕሮጀክት ኢመርጅ ማንጎ የሚባሉ ኢመርጅ በወይዘሮ ሰሎሜ ታደሰ ነው። እንደዚሁ ማንጎ ደግሞ በወይዘሮ አይዳ የሚመሩ ድርጅቶች ናቸው።
የፕሮዳክሽኑና ኢትዮጵያዊ ሴቶች
አንድ ላይ ሆነው ያቋቋሙት ነው። ለሶስት አመት ነው ፕሮጀክቱ። ከዛ በየጊዜው እየታደሰ በምዕራፍ በምዕራፍ እየተደረገ የሚከፈል ገንዘብ ነው። 5.4 ሚሊዮን ፓውንድ ነበረ ፕሮጀክቱ የተሰጣቸው። እነሱ ደግሞ በአምስት ሴቶች ላይ ሴቶቹ አምስት ወጣቶች ናቸው፣ በድምፃውያን ናቸው፣ በዘፈን እንደዚሁም ደግሞ ድራማ አለ፣ የቴሌቪዥን ሾውም አለ፣ በፊልምም አለው። እንዲሁም ክልሎች ላይ በተለይ አማራ ክልል ላይ ይሄዱ ለተማሪዎች በመድረክ ዝግጅቶቻቸውን ያሳዩ ነበርና ፕሮጀክቱ ሰፊ ነበረ። ለዛ ነበር ይሄንን የእንግሊዝ መንግስት የሚሰጠው። አሁን የእንግሊዝ መንግስት አቋርጫለሁ ገንዘቡ ሙሉ ለሙሉ ብሏል። ዲኤፍአይዲ የኢንተርናሽናል ዲቨሎፕመንት የብሪታንያ ፈንድ ደውዬ ነበር። እዛ ዛሬ የሚዲያ ቲማቸው ጋር ደውዬ ነበረ። ቃለ ምልልስ ለመስጠት ፈቃደኛ ሆነውልን ነበር፣ ነገር ግን ካለው ሰዓት አንጻር በጣም ጠባብ ስለሆነ ብለው በጽሁፍ ልከውልናል። አንተ ጋር አለ ጽሁፉ። እስቲ ለአድማጮቻችን መግለጫውን በሱን ጀምር።
እንግዲህ የብሪታንያ መንግስት የሰጠውን ከዚህ ቀጥሎ ላቅርብ። ከገርል ኢፌክት ጋር የነበረንን ትብብር ለማቆም የወሰንነው መርሃ ግብሩን ከገመገምን በኋላ ነው። በዓለም ዙሪያ የሴቶችና የልጃ ገረዶችን አቅም ለመገንባትና ለማብቃት የምንሰራው ስራ አሁንም አብይ ትኩረታችን ይሆናል። ሆኖም የብሪታንያ እርዳታ በሌሎች ውጤታማ መንገዶች መጠቀም እንደሚቻል ተረድተናል። በዚህም የተሻሉ ውጤቶችንና ለውጦችን የሚያስመዘግቡ የግብር ከፋዩን ገንዘብ በዓለም ድሃ በሚባሉ አካባቢዎች በብቃት መጠቀም የሚያስችሉ መንገዶችን አሁንም እናፈላልጋለን ብለዋል።
አዎ እንግዲህ ይሄ መግለጫ ከማውጣቱ በፊት ዲኤፍአይዲ እነ ዴይሊ ሜል በጣም ካምፔን ሲያደርጉ ነበረ፣ ቅስቀሳ ሲያደርጉ ነበረ። የገንዘብ ብክነት አለ፣ ባክኗል። በዚህ ፕሮጀክት ይሄን ያህል ገንዘብ ታክስ ሰብሳቢ
ዘገባዎችን ሲያቀርቡ ነበር። ምክንያቱም አንዱ ስራቸውም የብሪታንያ ለብሪታንያ ሕዝብ መረጃውን ማድረስ ስለሆነ ያ የሕዝብ ገንዘብ እንዴት ነው በአግባቡ ጥቅም ላይ ውሏል የሚል ነው ይሄን ጥያቄ ካነሱ ታዲያ ኢትዮጵያ ይሄንን መርሃ ግብር የሚሰሩትን
አነጋግሬ ነበር። እንግዲህ የፕሮጀክቱ ማኔጂንግ ዳይሬክተር ወይዘሮ ሰሎሜ ታደሰ ይባላሉ። እሳቸው ማምሻውን አነጋግሬያቸው ነበር። አጠር ያለውን የቃለ ምልልሱን ክፍል አሁን እናቀርበዋለን። ግን በመሃል ላይ ከቃለ ምልልሱም ካልተካተተው ክፍልም በፍጹም ይሄ ገንዘብ የባከን አይደለም፣ ብዙ ስራዎች አሉ፣ የኛ ድራማዎች ብቻ አይደለም። አዎ በጣም ብዙ ለውጥ አምጥቷል። እሱን ደግሞ ዲኤፍአይዲ ራሱ ባሰራው ጥናት ኤ አምጥተናል እና እሱን ሪፖርት አይቶ ነበር ገንዘቡን ለቆልን የነበረው፣ ነገር ግን በድንገት አቆርጦብናል ብለዋል። እስቲ ቃለ ምልልሱን እንስማው። ፍቅር ጥበብ ተስፋን ይዘናል፣ ተደፍረናል፣ ድሮ ተንቀናል፣ ባሳለፍነው ሰዎች ከሆናል፣ ተነስተናል፣ ዛሬ ቆመናል። ፍቅር ጥበብ ተስፋን ይዘናል።
አብዛኛው አሁን በኛ ላይ የእንግሊዝ መንግስት የወሰደው እርምጃ መነሻው የኛ አይደለም። መነሻው በእንግሊዝ ሀገር ውስጥ ያለው የፖለቲካ ሁኔታ ነው። የቀኝ አዝማሚያ ያለው ፓርቲ ነው አሁን ያለው እንግሊዝ ሀገር ውስጥ። ከሱም ተቀጥሎ ነው እንግሊዝ ከኢሮፒያን ዩኒየን የወጣችው። አሁን ትልቁ ያለው በሀገራቸው ያለው ዘመቻ ጸረ እርዳታና ጸረ ማይግሬሽን ነው፣ በአጠቃላይ ማለት ነው። ስለዚህ በአጠቃላይ እርዳታ የሚለው ነገር ጥያቄ ውስጥ የገባበትና የቀኝ አዝማሚያ ያለው ፖለቲካ መምታት የጀመረበት ወቅት ላይ ያለ ነው አሁን ማለት ነው። ስለዚህ አሁን እነሱ ምንድን ነው የሚሉት? ማንኛውም እርዳታ የምንሰጠው እርዳታ ለሚሞት ሰው ዳቦ የመሳሰሉ ካልሆነ በስተቀር እንደ የኛ አይነት በጠቅላላው በረጅም ጊዜ የአስተሳሰብ ለውጥ ለማምጣት የሚሰሩ ፕሮጀክቶችን መደገፉን ነው እንደ ምክንያት የሚያዩ ያለው የእንግሊዝ መንግስት። በተለይ ደግሞ የእኛ ታርጌት የሆነበት ምክንያት ራሱ ሀሳቡም ራሱ ስራዬም ተብሎ ይሁን ካለማወቅ መረዳት ካለመፈለግ ነው። ምክንያቱም ብዙ እንዳየሽው ከሆነ የኢትዮጵያ ስፓይስ ገርልስ ለመፍጠር ነው ወይ ገንዘባችን የሚሄደው ነው የሚሉት። እንደዚህ ነው የሚለው የዜናው አርዕስት በሙሉ የእንግሊዞቹ። የእኛ ግን ስፓይስ ገርልስን የመፍጠር ታሪክ አይደለም። ኢትዮጵያ ውስጥ ካቲንግ ኤጅ ነው፣ በአሰራሩ ለየት ያለ ነው። ሌሎች የእርዳታ ስራዎች ከሚሰሩት የተለየ ነው። ሙዚቃ አለው፣ ድራማ አለው፣ ቶክ ሾው አለው። የሚጠቀመው ሚዲያ ፕላትፎርምን ነው ለውጥ ለማምጣት። ይሄንን ነው እንደ ብክነት ያዩት እንጂ አክቹሊ ለፕሮጀክቱ የመጣው ስራ ባክኗል አይደለም።
ዴይሊ ሜል፣ ዘ ሰን፣ የተለያዩ ሚዲያዎች እንደዘገቡት ገንዘቡ በስቷል የሚል ዘገባ ነው ያወጡት። ሌሎችም ከውጭ ሆነው የሚያዩ ሰዎች እንደው 11.8 ሚሊዮን ብር ብዙ ነው የሚሉ አሉ።
አይ አንደኛ ነገር ጽዮን፣ 11.8 ሚሊዮን ብሩ ለየኛ አይደለም፣ ገርል ኤፌክት ለሚባለው የሚሰጡት ነው 11.8 ሚሊዮን። ከዛው ገንዘብ ላይ ነው ሩዋንዳም ፕሮጀክት አለ፣ ኒኛሚንጋ ይባላል። እዛ ደግሞ መጽሔት ነው፣ በሴት ልጆች ላይ ያተኮረ መጽሔት ማለት ነው። ይሄም ከዛ ከዚሁ ገንዘብ የሚወጣ ነው። ሌላ ደግሞ ሪሰርች ነው። ሌላ ደግሞ ራሳቸው ዲሲድ ወስነው ላስቀመጡት ነገር የሚወጣ ገንዘብ ነው። መጀመሪያውንም እኮ በፈቃዳቸው ነው አይደል? ዴፋይዲ ጥናት አድርገናል፣ ብዙ ጥናት አድርገው እንደዚህ አይነት ፕሮጀክት መደገፍ እንፈልጋለን ብለው አሎኬት ያደረጉት ገንዘብ ነው መጀመሪያውንም ማለት ነው።
የእኛ በጀት ምን ያህል ነው? በስንት አመት ነው ፕሮጀክቱ? ምን ያህልስ ነው ፕሮጀክቱ ገንዘብ?
ይኸውልሽ የእኛ ባጀት ማለት አሁን ትልቁም ኮንፊውዥን ያለው የሚመስለኝ የእኛ ባጀት ሲል ሰው ድራማውን ቶክሾውንና ሙዚቃውን ብቻ ነው የሚያስበው። ግን ኦን ደ ግራውንድ መሬት ላይ በተለይ በአማራ ክልል የሚሰሩ ብዙ ስራዎች አሉ። አንቺም እንዳልሽው ለምሳሌ ከትምህርት በሬዲዮ ጋር ትምህርት ቢሮ አማራ ክልል ጋር ሆነን ከ3000 ትምህርት ቤቶች ውስጥ የእኛ ይደመጣል በሚኒ ሚዲያ ማለት። ከአማራ ሴቶች ማህበር ጋር ሆነን የሴቶች አድማጭ ግሩፖች ይካሄዳሉ። እንደዚሁም ደግሞ በአጠቃላይ ኦን ደ ግራውንድ የካምፔን ስራዎች ይሰራሉ፣ ሊስኒንግ ግሩፕስ የሚባሉት ማለት ነው። ይህን ሁሉ ነው የሚያጠቃልለው የኛ ባጀት። ከዚሁ ተመደበ ለኛ ከተባለ 5.4 ሚሊዮን ብር ላይ ነው ሪሰርቹም ኮክሪኤሽን የሚባለውም ሰርቬውም ከክልሉ መንግስታት ጋር ተባብረን የምንሰራቸውም ስራዎች እንዲሁም ድራማው ቶክሾውና ሙዚቃው የሚሰራው
5.4
ትልቁ ኮስት ደግሞ ምን መሰለሽ? ኤር ታይም ነው። አሁን እኛ በ9 ሬዲዮ ስቴሽኖች ላይ አለን እና 9ኙም ሬዲዮ ስቴሽኖች ኤር ታይም ተከፍሏቸው ነው የሚሰሩት። ትልቁ ኮስት ድራይቨሩ የዚህ ፕሮጀክት ብታየው የአየር ሰዓት የምንገዛው ነው።
5.4 ሚሊዮኑ ለምን ያህል ጊዜ ነው?
ለ3 ዓመት።
ያ ማለት
ሆ ነበረ እኮ ግን ካንስል ተደረገ።
ያ ማለት አሁን ይሄ ፕሮጀክት ይቆማል ማለት ነው?
አይቆምም ሲሆን ይሄ ፕሮጀክት ይቀጥላል። እኔ
እንዴት
እየመሰለሽ ማስበው
እንዴት ነው የሚቀጥለው?
ይሄንን አይነት እርዳታ አሰጣጥ የሚደግፉ ለሰዎች ዳቦ ከመስጠት ባለፈ ሰዎችን የራሳቸውን ዳቦ እንዲጋግሩ የሚያስችል ፕሮጀክቶችን መደገፍ የሚፈልጉ ብዙ ፓርትነሮች አሉ፣ ዓለም አቀፍም የሀገር ውስጥም። ምኞቴ ኢትዮጵያዊ የሆኑ ድርጅቶች ቢወስዱት ነው። በሀገራችን ውስጥ እንደዚህ አይነት ሪስፖንሲቢሊቲ ኃላፊነት፣ የኮሜርሻል ኃላፊነት ቢጀመር ማለት ነው። እንደ ኢትዮጵያ አየር መንገድ የመሰሉ ሌሎችም በሀገራችን የገቡ ኮርፖሬሽኖች እንዲወስዱት ነው። እና እንደውም ይሄ ቻሌንጅ መምጣቱ ምን ስል ነበር፣ ይሄ ፈተና መምጣቱ ጥሩ ነው። የተለያየ አቅጣጫዎችን እንድንሞክር የሚያደርግ ነው። ኢንተርናሽናል ፓርትነርስ ይኖራሉ፣ ሎካልም እንደዚሁ ፓርትነርስ ይኖራሉ። የኛ ይቀጥላል፣ እንደውም በበለጠ መልኩ ይቀጥላል።
እንግዲህ ወደሚቀጥለው ፕሮግራማችን ስናልፍ መቀለ ከተማ ውስጥ የሚገኙ 12 ወጣቶች ያቋቋሙት ሰርጌን የተሰኘ ነጻ መጽሔት ባለፈው ሳምንት ተመርቆ ለንባብ በቅቷል። ግርማይ ገብሩ ከአዘጋጆቹ 3 ወጣቶችን የጋቢና እንግዳ አድርጎ ጋብዟል። ወደዛው እንለፍ።
መቀለ ከተማ ውስጥ የሚገኙ 12 የሚሆኑ ወጣቶች በቅርቡ አንድ ሰርጌን የተሰኘ የግል መጽሔት አዘጋጅተው ለንባብ አብቅተዋል። አብዛኛዎቹ ወጣቶች ከአሁን በፊት መቀለ ከተማ ውስጥ ፊደል ሰራዊት በሚል አንድ የንባብ ክበብና የስነ ጽሁፍ ምሽት ሲያዘጋጁ ነበር። አሁን ደግሞ ወደ መጽሔት ከፍ ብሏል። ከእነሱ 3 ወጣቶች አሉ። ዋና አዘጋጁ ወጣት ደስታ ገብረመድህን፣ እስኪ ለመሆኑ ሰርጌን ምንድን ነው? ከስሙ እስክንጀምር ባጭሩ።
ሰርጌን ያው በአማርኛ ሰርገኛ የምንለው የቀይና የነጭ ጤፍ ድብልቅ ነው። ስሙን የመረጥንበት ምክንያት ያው የሀሳብ ብዙሀነትን ወይም የተለያዩ ሀሳቦችን የሚያስተናግድ መጽሔት እንደሆነ ያንን ስሜት እንዲያንጸባርቅ ነው። የተለያዩ አመለካከቶች፣ የተለያዩ ሀሳቦች የሚንጸባረቁበት መድረክ እንዲሆን፣ ምክንያቱም የተለያዩ ሀሳቦች፣ የተለያዩ አመለካከቶች መኖር ጸጋ ነው ብለን የምናምን ስለሆን ማለት ነው።
ወጣት ኃይለአብ ኃይለስላሴ፣ ትግራይ ውስጥ ካሁን በፊት 1-2 የሚሆኑ ፍኖተ ሰሜን እና ውራይና የሚሉ መጽሔቶች ካልሆኑ በስተቀር የግል ጋዜጣ መጽሔትም አልነበረም። የግል ጋዜጣ ወይም የግል መጽሔታውን መምጣቱ ምን አይነት አስተዋጽኦ ይኖረዋል?
የተለያዩ ሀሳብ ያላቸው የህብረተሰብ ክፍሎች ሀሳባቸው የሚያንጸባርቁበት አንድ አማራጭ ይሆናል ብለን እናምናለን። እሱ መኖሩ ደግሞ ህብረተሰቡ የተሻለው ሀሳብ የትኛው ነው፣ የትኛውስ መምረጥ አለብን ብሎ እንዲመርጥ እንደ አንድ ምክንያት ይሆናል ብለን እናምናለን።
ሶፋንያስ ዳርጌ፣ ይህ የግል መጽሔት ስትጀምሩ ትግራይ ውስጥ ያለው ምህዳሩ ስንገመግመው እንዴት ነው የምታዩት? የሚያበረታቱ ጎኖች የምትሏቸው፣ እንደ ተጽዕኖም የሚያሰጓቸው ነገሮች እስኪ ንገረኝ።
በመጀመሪያ ይሄ ህብረተሰብ በቂ የህትመት ውጤቶች፣ ጋዜጣ ወይም መጽሔት ተፈጥረውለታል ሀሳቡን የሚያንጸባርቅበት ብለን አናም። ያሁን ያሉትን በቂ ናቸው ብለን አናም። ዳትስዋይ እኛ ጀምረናል፣ ሌሎችም ይከተላሉ ብለን እናምናለን። ጥያቄው ጠፋኝ።
ሲገመገም አሁን እንዴት ነው የምትገመገመው?
አሁን ያለው ነዋረ ሁኔታ ትልቁ ፖዚቲቭ ነገር ህጉ ነው። ህግ አለ፣ የፕሬስ ለው አለ። እሱን መሰረት አድርገን ስለሆነ የተቋቋመው ማለት ነው መጽሄቱ። ዴን የተሻለ ነገር ከተሰራለት የህብረተሰብ አንባቢ አለ ማለት ነው፣ ሌላ አድቫንቴጅ። ሪሊ ግን ህጉ መሬት ላይ ይሰራል ወይ ለኔክስት የምናየው ነገር ይሆናል ማለት ነው። ስለዚህ እንደ ድክመት ምናልባት ፍርሃት እንዳይኖር ሀሳባቸውን ለመግለጽ እኛ ሚዲያውን ይሄ ፕላትፎርሙን ከፈጠርን እሱን ለመግለጽ ምናልባት ህብረተሰቡ ላይ ፍርሃት እንዳይኖር ነው እንጂ የተሻለ ነገር ይሰራል ብዬ አስባለሁ።
ትግራይ ክልል ውስጥ አንዳንድ የግል መጽሔቶችና ጋዜጦች ብቅ ብለው ሲጠፉ ነው የምናየው። እንደ ምክንያትነት ሊጠቀሱ የሚችሉ እናንተም አይታችሁትም ከሆነ ደስታ ዜና የምትለኝ ነገር ካለ?
ገና ከጅምሩ አይተነው ነበረ። ከእኛ መሀል አንድ ጓደኛችንም ጥናቱን ሰርቶ ነበር ላውንቺንግ ሴሬሞኒያችን ላይ የቀረበው እና የተለያዩ ውስጣዊና ውጫዊ ምክንያቶች ናቸው እነዚያ መጽሔቶች ታይተው እንዲከስሙ የሆኑበት ምክንያት። ከውስጣዊ ምክንያቶቹ አንዱ ምንድነው? መጽሔቶቹ ባንድ ወይም በሁለት ግለሰቦች ላይ የተንጠለጠሉ መሆናቸው። የኛ ለየት የሚያደርገው ነገር የሰርጌን ስብስብ ለዚሁ ለሰርጌን ብቻ የተሰራ ስብስብ አይደለም። ከዚህ በፊት ተመሳሳይ ዝንባሌ፣ ተመሳሳይ ሙያ እና ተመሳሳይ ሆቢ ያላቸው ልጆች ተሰባስበው ንባብ ላይ ሲሰሩ የነበሩ ልጆች ናቸው ወይም የነበርን ልጆች ነን እና አቅሙ አለ። ለመውደቅ ወይም ለመክሰብ ምክንያት አይሆንም። ያ ይሄ ውስጣዊ ምክንያት እኛ ጋር በእርግጠኝነት መናገር የምንችለው እሱ ነው።
አሁን እንግዲህ መጽሔቱ ባለፈው ሳምንት ተመርቆ ለንባብ በቅቷል። በተለይ ከወጣቱ ያገኛችሁት አስተያየት ምን ይመስላል? ህዝቡ ምን እያለ ነው? ኃይላብ
ምላሹ ከህዝቡ በጣም በተለይ ወጣቱ የህትመት ብዛቱ በቂ ባይሆኑ እንኳ የተገኘችውን ተሻምቶ ያነበበው ግን ገንቢ ሆኑ ሀሳቦችን እየሰጠን ነው የሚገኘው። ተነብቧል ብለን ካሰብን በኋላ ገንቢ ሀሳቦች እየመጡ ናቸው። እነሱን በደንብ መስተካከል ያለባቸውን አስተካክለን ቀጣይ እትሞች ላይ የበለጠ እንትን ብለን እንደምንመጣ ተስፋ አለን።
ከአሁን በፊት የግል ፕረስ ወይም ደግሞ የፕረስ ውጤቶች ትግራይ ውስጥ ባለመኖራቸው ህዝቡ ምን አጣ ብለን ልንገመግም እንችላለን? ህዝቡ ምንድን ነው የጎደለው?
የጎደለውን ስናይ አማራጭ ሀሳብ የለውም። አንድ ሚዲያ ነው ያለው፣ ሜንስትሪሙን ብቻ ነው የሚከተለው። አማራጩ የመንግስት የህትመት ውጤትና የቴሌቪዥን እንትኖችን ነው የሚከታተለው፣ ወይም ደግሞ በሌላ ቋንቋ ስፔሻሊ በአማርኛ የሚታተሙት ላይ ነው ዲፔንድ የሚሆነው። ያ ደግሞ ምን ያህል የውስጡን ይገልጽለታል ሌላ ጉዳይ ነው። ስለዚህ የሚገባውን ያክል ሰርቭ ያልተደረገ ህብረተሰብ ነው ማለት ነው።
አሁን መጽሔቱ ሽፋን ላይ እንደምናየው ጥያቄ ምልክት የተደረገባቸውም አሉ፣ የተሰረዙም አሉ። ይህንን ምንድን ነው የሚያመለክተው? ደስታ
በተለያዩ ጊዜያት የተጀመሩ ተስፋ የተጣለባቸው በሚዲያ በተደጋጋሚ የተስተጋቡ ትልልቅ ፕሮጀክቶች የት ደረሱ፣ አሁን ያሉበት ሁኔታ ምን ላይ ነው ብለን ነው ለመዳሰስ የሞከር ነው እና ከነሱ ውስጥ አሁን የጎልጎራያ ፕሮጀክትን፣ የሳርት የተከዘ ሁለት ኃይል ማመንጫ የመሳሰሉትን እና እነዚህ ኤክስ የተደረገባቸው ሙሉ ለሙሉ የተቋረጡ ፕሮጀክቶች ናቸው። ጥያቄ ምልክት ያደረግንባቸው ደግሞ በመሄድ ላይ ያሉ ግን በቅዳቸው የሌሉትን ነው።
አሁን ለእናንተ እንደ ትልቅ ፈተና የምትቆጥሩት ምንድን ነው? እንደ ትልቅ ስጋት የሚሆኑባቸው
ለውስጣዊው የሚቻለን ያህል ተዘጋጅተናል ብለን እናምናለን። ግን ሌላኛው ፈተና ይሆናል ብለን የምንጠብቀው ከውጭ የተለያዩ ግፊቶች ሊኖሩ ይችላሉ። በተቻለንም የተዘጋጀንባቸው ነገሮች አሉ። ሌላኛው ደግሞ ፋይናንሻል ጥንካሬያችን ምን ያህል ያስኬደናል የሚለው ላይ ፈተናዎች እንደሚመጡ እንጠብቃለን። ግን ያው ለእነዚህም የሚቻለን ያህል እየተዘጋጀን ነው ብለን እናምናለን።
ሌላ ትልቁ ፈተና የሚሆነው መረጃ ያለማግኘት ችግር ነው። የምንሰራቸው ይዘቶች ሚዛናቸውን የጠበቁ መሆን አለባቸው። ያ እንዲሆን ደግሞ መረጃ ሊሰጠን ይገባል። ብዙዎች ዊሊንግ አይደሉ መረጃ ለመስጠት፣ በተለይ በኃላፊነት ቦታ ላይ ያሉ ሰዎች እና ትልቁ ፈተና እንደውም እሱ ነው የሚሆነው።
አሁን መጨረሻ አካባቢ ህዝቡ ወይም ደግሞ የመንግስት አካላት ሊረዱልን ይገባል የምትሉት ነገር ምንድን ነው? ደስታ
ሀሳብን በነጻነት መግለጽ ተቃውሞ አይደለም። አሁን ብዙ ሰዎች ላይ ያየነው ነገር አለ። የመጀመሪያ የመጽሔታችንን ሽፋን በማህበራዊ ሚዲያ ስንለቀው ከተለያዩ ሰዎች የፍርሃት አስተያየት ሲመጣ እናስተውላለን። ሀሳብ በነጻ ሲገለጽ ወይም ደግሞ የነጻ ፕሬስ መንገዱን ተግባራዊ ስታደርግ እንደ ተቃውሞ የማየት ዝንባሌ ያለ እና ይሄ ሙሉ ለሙሉ የተሳሳተ ነገር ነው። ሀሳብን በነጻነት መግለጽ መብት ነው እና ይሄ እንዲረዱን እንፈልጋለን።
አንዱ ትልቁ ስጋት ይሄ መፈረጅ ነው፣ እሱን አለማሰብ። ሁለተኛ ደግሞ መንግስት እንደ ትልቅ ኦፖርቹኒቲ ቢያየው፣ ይሄን እንደዛ ካየው የተሻለ ሌላ አጋር አገኘ፣ ልክ እንደዛ ቢታይ የተሻለ መንገድ እንጓዛለን ብዬ አስባለሁ።
ደስታ ገብረ መድህን፣ ኃይላብ ኃይለ ስላሴ እና ሶፋንያስ ዳርጌ በጣም ነው የማመሰግናችሁ። እግዚአብሔር ይስጥልኝ።
በጣም እናመሰግናለን። የሰርጌነታ
የኢትዮጵያውያን ገና በዓል ተከብሮ ነው የዋለው፣ ቅዳሜ ዕለት ነው። እንግዲህ እንኳን አደረሳችሁ በድጋሚ። ዛሬም ድረስ የእንኳን አደረሳችሁ መልካም ምኞቱ ይቀጥላል። ያው ባህላችን ነው እና እኛም የገና በዓልን ላከብራችሁ ሁሉ እንኳን አደረሳችሁ እያልን በድጋሚ በዚህ በዓል በብዛት ከተደመጡ ዜማዎች አንዱ ዴንዳሾ ነው። የዴንዳሾን ሙዚቃ አስገኘው አሽኮ ወይም አስገን ጽዮን ግርማ አነጋግረዋለች። ወደዛው እንለፍ።
በዓሉ እንዴት አለፈ?
በጣም በጣም ደስ ነው የሚለው። እኔም ያው ድባቡን ለማየት ወጣ ብዬ ነበርና ስንቀሳቀስ ያጋጠመኝ በአጠቃላይ በእኔ ሙዚቃ ነው እየተዝናኑ ያሉትና
ይሄ ለራስ ማዳላት አይሆንብህም?
አስቁመውኛል። አስቁመው ከመኪናዬ አውርደው በቃ ባንተ ሙዚቃ እየተዝናናን ነውና አትለፈን አሉኝ። ገብቼ ወዝ ወዝ ብዬ መልካም በዓል እንዲሆንላቸው ምኞቴን በመግለጽ ተሰናብቼ ነው አሁን ወደ ቤት የገባውኝና ምንም ያለውን እውነታ ነው የነገርኩሽ። አላዳለው ደውለሽ ነበር ካልተሳሳትኩ አስቀድመሽና ስራ ላይ መሆኔን ጓደኛዬ ነግረሻል እና እዛው ፕሮግራም ላይ በነበርኩ ሰዓት ነው የደወልኩት።
ምን ማለት ነው ግን እንደው ዴንዳሾ ትርጉሙ ምንድን ነው? የት አካባቢስ ባህል ነው?
ዴንዳሾ ደቡብ ውስጥ 56 በላይ ብሔሮች አሉ። ከዛ ብሔሮች ውስጥ ጋሞ የሚባል ብሔር አለ። ጋሞ ጎፋ የሚባል ዞን አለ። እዛ ዞን ውስጥ ጋሞ ብሔር ነው። ሙዚቃ ነው። ስፒክ ኤሪያው አርባ ምንጭ ከተማ ደራማሎ ወረዳ አካባቢ ሙዚቃ ነው። ስለ ፍቅር የተዘመ ነው። ስለ ፍቅር ነው። ገዳሞች አሉ እዛው አካባቢ ላይ እና አንድ አፍቃሪ ለፍቅረኛው በገዳሞች፣ በተራሮች፣ በወንዞች እየማለ ነው ፍቅሩን የሚገልጸው እና ያንን ይዘት የያዘ የባህል ዜማ ነው።
ግጥሙና ዜማው እንዳለ ከባህል ነው ያመጣኸው ወይስ ግጥምና ዜማ ሰርተህለታል?
አይ ግጥምና ዜማ የራሴ ነው፣ ግን የተጠቀምኳቸው ቃሎች እዛው በእውነተኛ ታሪክ የሚጠቀሙት ማለት እዚህ እየማልን ማርያምን ገብርኤልን እንላለን እና ልክ እዛም በገብርኤል ምዬልሻለሁ እና እወድሻለሁ ብሎ ነው ፍቅሩ የሚገልጸው እና ገብርኤል ደግሞ እዛ አካባቢ ኤሊ ገብርኤል የሚባል አለ። በጣም የሚታወቅ ገዳም ነው። የኔ ሙዚቃ ላይ እሱ ገብርኤል እሱ ገዳም አለ። ሁለት ትላልቅ ወንዞች አሉ። በነዛ ወንዞች ይምላሉ፣ በተራሮች ይምላሉ እና ስሜት እንዲሰጠው ስለፈለግኩ እነዛን ነገሮች እየተጠቀምኩ ነው። ግጥም የጻፍኩኝ ግጥምም ዜማ የራሴ ነው።
እስቲ ዘፈኑን እናዳምጠው። ትችለዋለህ እንደው በድምጽ አሁን እዚህ ካለ ሙዚቃ ተጫወት ብለህ?
እሺ። በማለዋ ጫፎ እስድፋና ብቻ እንዲዘደረይ ጋኪዳሶ ጋሳና ሄያኖ ደረ ኢትዮጵያ ፖ እስድበሳና አጁ ታይዲዛይዜራ ዶም ደበደስ ሽምፓና Vishy Dizai, Vishamada, Eri Dizai, Eramada, Denda,
Eri Dizai, Eramada, Denda, Denda Show, Eru, 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 Eramalo, Achapo, Isede, Bersana, Vishandizadurei,
በጣም አመሰግናለሁ። እንግዲህ አሰጌ ዴንዳሾ በጀመር ነው ባንተው ዘፈን እንሰነባበት።
እንግዲህ የዛሬው ፕሮግራማችን በዚሁ እየተጠናቀቀ ነው።
በፌስቡክ አስተያየቶቻችሁን ላኩልን። አትቪዮ አማሪክ ላይ በትዊተርም እንደዚሁ ሃሽታግ ጋቢና ቪዮን በመጠቀም አስተያየቶቻችሁን አድርሱን።
እናስተናግዳችሁ ያመሸነው መስታወት አራጋውና
ሄኖክ ሰማእግዜር ነን። ዝግጅታችንን በቴክኒክ ያቀነባበረው ሞክቢል ያበሩ ነው። የጋቢና ዲጄ ፋቱ ጋር በመሆን
ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ። ሮጋታስ ጎሬ ሮጋታስ ጎሬ ሮጎይ ሳውደታስ ጎሬ